as a young elder.
ሚስዮን አገልግሎት ላይ በነበርክ ለአንድ አመት በነበርክ ቀን በመጽሐፍ ቅዱስ ውስጥ የኋለኛው ቀን ሐዋርያ ላይ እያነበብኩ መንፈስ ቅዱስ አነሳኝ። ስለ አባትና ልጁ የራሴ የሆነ ምስክርነት አልነበረኝም። ወደ ሚስዮን የሄድኩበት በወላጆቼ ምስክርነት ጥገኛ በመሆን ነው። የራሳቸውን ምስክርነት በፍጹም አልተጠራጠርኩኝም፣ ግን የራሴን መንፈሳዊ ምስክርነት ለመፈለግ አላሰብኩም። በ1962 በየካቲት ምሽት በሳንታኒዮ ቴክሳስ በራሴ ወቅት እንዳለብኝ አወቅኩኝ። ራሴ ማወቅ እንዳለብኝ አወቅኩኝ። በትንሹ አፓርትመንት ቦታችን በመፈለግ ከፍ ባለ ድምፅ ጸሎት በማድረግ እግዚአብሔር አባት አለህ ብዬ ተማጸንኩኝ። የግድ ለራሴ ማወቅ አለብኝ። በዛን ምሽት እግዚአብሔር ኢየሱስ እውነት መሆናቸውን ለመጀመሪያ ጊዜ ለራሴ አወቅኩኝ። የሰማሁት ድምፅና ያየሁት ሰማያዊ ሰው አልነበረም። እናንተ እንደወደቃችሁ መናገር ባይፈልግ መንፈስ ቅዱስ ጾታ አወቅኩኝ። የመንፈስ ቅዱስ ራእይም በልቤና አእምሮዬ ላይ ተናገረኝ። ከዛ ልምድ የአልማን ምክር አየሁኝ። ነገር ግን እነሆ አእምሮአችሁ ካነቃቃችሁናም ካነሳሳችሁ በቃሌም እስከምትለማመዱ እንኳን ይህ ቃል ወይም ዘር አድጎ ትልቅ የምስክር እንጨት ሆነ። የሙከራውም ሂደት የበለጠ በቃሉ እያደገ በመሄድ ተጨማሪ የምስክርነት እንጨት በመፍጠር በመንፈስ ቅዱስ አማካኝነት እውነት ነው እውነት ሆነ። አዳኝ አሜሪካን በጎበኘ ጊዜ 12 ሐዋርያን ጠራ። ለእነሱም ለሰዎች የሰጠው መልእክት ስለ መንፈስ ቅዱስ ነበር። ይህን ካስተማራቸው በኋላ በመሄድ በሚቀጥለው ቀን እንደምመለስ ቃል ገባላቸው። ሰዎቹም በሌሊት እሱን ለመስማት ተሰበሰቡ። ሐዋርያዎች ጌታን ያስተማራቸውን ሕዝቦች ለማስተማር ለ12 ቡድን አከፋፍሏቸው። ካስተማሩትም ትምህርት ብዙዎቹ ስለ መንፈስ ቅዱስ ነበር። ከዚህም በኋላ ሰዎቹም ተንበርክከው ጸለዩ። የልባቸው ፍላጎትም መንፈስ ቅዱስ እንደተሰጣቸው ነበር። አባት ሆይ፣ አዳኝ ለእነሱ በመታየት ስለ መንፈስ ቅዱስ አስፈላጊነት አስተማራቸው። አባት ሆይ፣ እኔ ለመረጥኳቸው ለእነዚህ መንፈስ ቅዱስ ስለሰጠኋቸው አመሰግናለሁ። አባት ሆይ፣ በቃላችሁ ለሚያምኑት ሁሉ መንፈስ ቅዱስን ትሰጣቸው ዘንድ እጸልያለሁ። በመጽሐፍ ሞርሞን ሁኔታ ፕሬዚዳንት ውልፈርድ ውድሩፍ ያለውን በተሻለ ተረዳሁኝ። የመንፈስ ቅዱስ ስጦታ ለሰዎች ከሚሰጡት ስጦታዎች ታላቅ መሆኑን ነው። ለወንዶች ወይም ለሐዋርያዎች ብቻ ሳይሆን ለሁሉም ታማኝ ወንድና ሴት እና የቤተ ክርስቲያን ወንጌል ለመቀበል ብቁ ለሆኑት ልጆችም ሁሉ ነው። መንፈስ ቅዱስ ሦስተኛ የሆነ የአብና ወልድ አካል ነው። ከአባትና ልጁ ጋር ሁሉን ያውቃል። ከብዙ ዓላማዎቹም ስለ አባትና ልጅ ትምህርት መመስከር ነው። ሌላ ዓላማው ስለ ሁሉ ነገር እውነታን መግለጽ ነው እና ደግን ለመስራትም ይመራል። ፕሬዚዳንት ሞንሰን ደግን ለመስራት ይህን አስፈላጊ ዓላማ ምሳሌ ያሳያሉ። እሱም መልካምን በማድረግ የአዳኝን ምሳሌ ይከተላል። እሱም ስለ መንፈስ ቅዱስ አስፈላጊነትና ሰዎችን በመጎብኘት ማስተማር እንዳለብን አስተምረዋል። እንደ ፕሬዚዳንት ሞንሰን የቤት ለቤት አስተማሪ ወይም በችግር ጊዜ የምንከባከብ አልነበረም። በዚህም ሁኔታ ከመንፈስ ቅዱስ መጽናናትና አቅጣጫ መፈለግም ችያለሁ። የልጅ ልጄ ኩንተን በብዙ የልደት ችግር በመወለዱ ለልደት 3 ሳምንት ስቀረው ሞተ። እህት ጄንሰን እና እኔ በዛን ወቅት አርጀንቲና እንኖር ነበር። ከልጆቻችን ጋር እዛ በመሆንና ማንጻዛት ፈልገን ነበር። የምንወደው የልጅ ልጃችን ስለሆነ አጠገቡ ለመሆን ፍላጎት ነበረን። ጸሎት ብቻ ማድረግ ስላለብንም አደረግ። ሲስተር ጀንሰን እና እኔ ኩንተን መሞቱን የሰማን ወቅት እህት ጀንሰን እና እኔ ሚስዮን ጉብኝ ላይ ነበርን። በመሰብሰቢያ ቤት ቆመን በመተቃቀፍ ተጽናናን። በመንፈስ ቅዱስ የመጣልን የሰላም ማረጋገጫ እስከ ዛሬ ድረስ እንዳለ ያረጋግጣለሁ። መናገር የማይቻለውን የመንፈስ ቅዱስ ስጦታም በልጃችንና ባለቤቱ እናም በልጆቻቸው እስከ ዛሬ ድረስ እምነት፣ ሰላምና ጽናትን እንደምናገሩ መሰክራለሁ። የዚሁ አይነት ራእይ ስለ መጽሐፍ ሞርሞን ምስክርነቴን አነሳስተዋል። ደጋግሜ በማንበብ ጥናትና ጸሎትም አድርጌያለሁ። መንፈስ ቅዱስ ስለ እውነታውና መለኮታዊ ገልጾልኛል። ፕሬዚዳንት ሂንክሊ መጽሐፍ ሞርሞን የቤተ ክርስቲያን አራት አስፈላጊ ማዕዘን ብለውታል። ሌላኛው የነቢይ ጆሴፍ ስሚዝ መጀመሪያ ራእይ የክህነት ሥልጣን ዳግመኛ መመስረት እና ኢየሱስ ክርስቶስ ምስክርነታችንና ድንጋያማው ማዕዘን ናቸው። እነኚህ እግዚአብሔር የሰጠው ስጦታዎች ማነቃነቅ የማይቻል ድንጋይ የኋለኛው ቀን ቅዱሳን ኢየሱስ ክርስቶስ ቤተ ክርስቲያን የሚይዝ እንደሆነ እና የእያንዳንዱ አባሎች ምስክርነት መሆኑን አስረድተዋል። እነኚህ እግዚአብሔር የሰጠው አራት ስጦታዎች የእምነቴና ምስክሬን ምሰሶ ናቸው። ሁሉም በመንፈስ ቅዱስ ራእይ ተረጋግጠዋል። በሁለቱ አራት ማዕዘናት ትኩረት አደርጋለሁ። እነሱም የመጀመሪያ ራእይ እና መጽሐፍ ሞርሞን ናቸው። ልጆች ከተወለዱበት ደግሞ በቤተሰብ መጀመሩ አስፈላጊ ነው። የሊሃይ እና የጆሴፍ ስሚዝ ሕይወት ሁኔታ ተመሳሳይነት አላቸው። ሊሃይ ቤተሰቡን ከኢየሩሳሌም ውድቀት ለማዳን ነው። ጆሴፍ ስሚዝ በቤተ ክርስቲያን እውነት መሆኑን ለማወቅ ነበር። እያንዳንዱ ጸለዩ። እያንዳንዱ የአባትና ልጅ ራእይ አላቸው። መጽሐፍም ተሰጥቷቸዋል። ሁለቱም ሰበኩ። የዓይንም በመንፈስ ቅዱስም ተቀብለዋል። በመጨረሻም ደካም ሰዎች አስፈራሯቸው። ሊሃይና ቤተሰቡም አምልጦ ዳኑ። ጆሴፍ ተገደለ። ሚስዮኖች እውነት ፈላጊዎችን ከመጽሐፍ ሞርሞን አንደኛ ነፊ ማጥናት እንደሚጀምሩ መጋበዛቸው የሚደንቅ አይደለም። ይህ መጽሐፍ በጌታ መንፈስ የተሞላ ነው። በዚህ መጽሐፍ መጀመሪያ ምዕራፍ ላይ መንፈስ ቅዱስ እና ራእይ ለነቢያት ብቻ የሚሰጥ ሳይሆን ለአባቶችም፣ ለእናቶች እና ልጆች መሰጠቱ ግልጽ ምልክት ነው። ስለ ራእይና መንፈስ ቅዱስ መላእክት በመጽሐፍ ሞርሞን የተሰጠ ነው። እውነት በነቢይ ጆሴፍ ስሚዝ ተጠቃለዋል። መጽሐፍ ሞርሞንና ራእይ ከተሰጠ ሃይማኖታችን የት አለ? ምንም የለንም። እንደ ኋለኛው ቀን ቅዱሳን የመጽሐፍ ሞርሞን ምስክርነት የተሰጠን በራእይ ይህ ሃይማኖትና ሕግጋት እውነት መሆኑን ልናረጋግጥ እንችላለን። የመንፈስ ቅዱስ ነገር ቅዱስ ስለሆነ ለመግለጽ ይከብዳል። እኛ እንደ አማን እናውጃለን። እነሆ ለእናንተ ይላለሁ፣ በትንሹ የተሰማኝን ስሜት ሊገልጽ አልችልም። ነገር ግን መንፈስ እውነት መሆኑንና ራእይ ገላጭ፣ አጽናኝ፣ መሪ እና አስተማሪ መሆኑን እመሰክራለሁ። በትሕትና ይህ ቤተ ክርስቲያን እውነትና ነዋሪ መሆኑንና በአራቱ ማዕዘናት ራስ ድንጋይ ላይ ያረፈ መሆኑን እመሰክራለሁ። ኢየሱስ ክርስቶስ የማዕዘኑ ራስ ድንጋይ መሆኑን እመሰክራለሁ። ፕሬዚዳንት ቶማስ ስሞንሰን የጌታ ነቢይና ከኋላ የተቀመጡት 15 ወንዶች ገላጭና ሐዋርያዎች ናቸው። ቅዱስ የክህነት ሥልጣንና የመንግሥት ሰማያትን ቁልፍ ይዘዋል። በፍቅር ክብር መደገፌን በኢየሱስ ክርስቶስም አሳያለሁ። አሜን።